ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛውን ክፍል ዝግጅታችንን ዜናውን በድጋሚ በማሰማት እንጀምራለን። በመጽሐፍ ታለም ፕሮግራማችን በብላቴን ጌታህሩይ ወልደ ስላሴ የተደረሰውን የኢትዮጵያ ታሪክ ከንግሥተ ሳባ እስከ ታላቁ የአድዋ ድል የአድዋ ጦርነት አነሳስና ድልን የሚተርከውን ምዕራፍ ክፍል 2 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ረቡዕ ጥቅምት 1 ቀን በተለያዩ ከተሞች በተደረገ የተቃውሞ ሰልፍ በወያኔ የጸጥታ ኃይሎችና በአጋዚ ወታደሮች በተተኮሰ ጥይት የሞቱት ዜጎች ቁጥር 8 መድረሱንና 30 ሰዎች መቁሰላቸውም ተሰምቷል። ከሞቱት መካከል 5ቱ በሻሸመኔ ሲሆን ሌሎች 3 ደግሞ በምዕራብ ሐረርጌ ቦኬ ወረዳ ውስጥ በተካሄደ ሰላማዊ ሰልፍ መገደላቸው ተነግሯል። ረቡዕ ዕለት የተቃውሞ ሰልፎች የተካሄዱባቸው ከተሞች አምቦ፣ ሻሸመኔ፣ ዶዶላ፣ ጋራሙለታ፣ ኮምቦልቻ፣ ድሬዳዋ፣ ቦኬ ወረዳና በወለጋ ውስጥ የሚገኘው ቄለም ሲሆን በተለይ በዶዶላ ፖሊሶችና የጸጥታ አባላት ከህዝቡ ጋር አብረው ተቃውሞ ማሰማታቸው ተስተውሏል። ሰልፈኞቹ የወያኔ አገዛዝ ከስልጣን እንዲወገድ፣ መብት እንዲከበር፣ የፖለቲካ እስረኞች በሙሉ እንዲፈቱ የሚጠይቁ መፈክሮች ሲያሰሙ መቆየታቸው ተነግሯል። በዛሬው ዕለትም በሻሸመኔ ከተማ በትናንትናው ቀን የተገደሉ ዜጎች የቀብር ስነ ስርዓት ከተፈጸመ በኋላ ሌላ የተቃውሞ ሰልፍ የተቀሰቀሰ መሆኑን እንዲሁም በወሊሶ ከተማ የሚገኙ ወጣቶች የወያኔ አገዛዝን የሚያወግዙ መፈክሮች አንገበው ተቃውሞ ሲያደርጉ መዋላቸው ታውቋል። ይህ በእንዲህ እንዳለ በሽማግሌዎች አማካይነት እነ አቶ በቀለ ገርባና ዶክተር መረራ ጉዲና ጥፋተኛ መሆናቸውን በማመን ወደውን እንዲፈርሙና ከስር እንዲወጡ የወያኔ አገዛዝ የጠየቀ መሆኑ ታውቋል። የመጀመሪያ ዙር ሙከራ በእነ አቶ በቀለ ገርባ አንቢባይነት የከሸፈ መሆኑ ሲታወቅ የወያኔ አገዛዝ ከፍተኛ ተሰሚነት ያላቸውን ሽማግሌዎችን በመመደብ ድጋሚ ሙከራ እያደረገ መሆኑን ለማወቅ ተችሏል። በጣና ሐይቅ ላይ የተከሰተው እምቦጭ የተባለው አረም ከጣና ሐይቅ አልፎ እስከ አባይ ፏፏቴ ድረስ ዘልቆ የተስፋፋ መሆኑ እየተነገረ ነው። ይህንን አረም ለማስወገድ በወያኔ አገዛዝ በኩል ምንም አይነት እርምጃ ያልተወሰደ ከመሆኑም በላይ ዜጎች በራስ አነሳሽነት በተከታታይ ያደረጉት ጥረት የሚፈለገውን ውጤት ሊያስገኝ ያልቻለ መሆኑ እየተስተዋለ ነው። በቅርቡ ከ200 በላይ የሚሆኑ ኦሮምኛ ተናጋሪ ወጣቶች ወደ ቦታው በመሄድ አገልግሎት ለመስጠት ፈቃደኛ መሆናቸውም የዜና ምንጮች ገልጸዋል። ጋዜጠኛ ተመስገን ደሳለኝ የተፈረደበትን የሶስት ዓመታት የእስር ቅጣት ፈጽሞ በነገው ዕለት የሚፈታ መሆኑን ወንድሙ ታሪኩ ደሳለኝ በፌስቡክ አማካይነት ካሰራጨው መልእክት ለማወቅ ተችሏል። በዛሬው የመጨረሻ ጥየቃ የተደረገለት መሆኑን የሚገልጸው ወንድሙ ጊዜ ለኩሉ በሚል ርዕስ አንድ መጽሐፍ አሳትሞ በዛሬው ዕለት ለሽያጭ እንዳቀረበም አስፍሯል። በተመሳሳይ ዜና የሙስሊሞች ጉዳይ የሚባለው መጽሔት ዋና አዘጋጅ የነበረው ከሶስት ዓመት በላይ በእስር ቆይታ የተፈታው ሰለሞን ከበደ ከማዕከላዊ እስከ ቅሊንጦ በሚል ርዕስ አዲስ መጽሐፍ አሳትሞ ማውጣቱ ታውቋል። ሐማስና ፋታህ የተባሉት ሁለት የፓለስቲንያን አንጋፋ ድርጅቶች ከአስር ዓመት በላይ የዘለቀውን ልዩነታቸውን አስወግደው የእርቅ ስምምነት የተፈራረሙ መሆናቸውን ታውቋል። የእርቁ ስምምነት የጸጥታ፣ የአስተዳደር እንዲሁም የወሰን እንቅስቃሴ ጉዳዮችን ያካተተ መሆኑ ተነግሯል። የስምምነቱ ዝርዝር ነጥቦች በሚቀጥሉት ቀናት ይበልጥ የሚብራሩ ቢሆንም የወሰን እንቅስቃሴው ጉዳይ በጋራ አስተዳደር እንዲሆንና እንዲሁም በጋዛ ውስጥ ያለውን አስተዳደር አስመልክቶ ሐማስ ለፋታ ለማስረከብ መስማማቱ ተወስቷል። የእርቁ ድርድር የተካሄደው በግብፅ አስታራቂነት ሲሆን ሁለቱም ወገኖች የእርቁን ስምምነት ከፍተኛ ድል ነው ብለውታል። በተያያዘ ዜና በተባበሩት መንግስታት ድርጅት ስር ያለው የትምህርት፣ የሳይንስና የባህል ድርጅት ዩኔስኮ ከእስራኤል ይልቅ ለፓለስቲንያን ወገንተኛ ነው በማለት የትራምፕ አስተዳደር ሙሉ በሙሉ ከአባልነት ራሱን ያገለለ መሆኑን ገልጿል። በ2003 ዓ.ም ዩኔስኮ የፓለስቲንያን መንግስት በአባልነት በመቀበሉ ምክንያት አሜሪካ ለዩኔስኮ የምታደርገው የበጀት አስተዋጽኦ ሙሉ በሙሉ የሰረዘች መሆኑ የሚታወቅ ሲሆን ባለፈው ዓመትም ዩኔስኮ በኢየሩሳሌም የሚገኘውን ቦታ እንደ ታሪካዊ ቦታ ሲሰጥ የአይሁድ ሃይማኖት አልተሰጠም በማለት እስራኤል ከድርጅቱ ጋር ያላትን ማንኛውንም አይነት ግንኙነት ያቋረጠች መሆኑም ታውቋል። አሙስ ጥቅምት 2 ቀን 2010 ዓ.ም ምረት የኬንያ መንግስት በሶስት ከተሞች የተቃውሞ ሰልፍ እንዳይካሄድ ከለከለ። ሰላማዊ ሰልፍ የተከለከለባቸው ቦታዎች ናይሮቢ፣ ኪስሙና ሞምባሳ መሆናቸው ሲገለጽ በእነዚህ ከተሞች ውስጥ ተቃውሞዎች ብዛት ያላቸው ደጋፊዎች እንዳላቸው ይገመታል። የኬንያ የሀገር ግዛት ሚኒስተር የተቃውሞ ድምጽ ማሰማት በኬንያ ህገ መንግስት ላይ በግልጽ የተደነገገ ቢሆንም በተቃውሞ ስም ሌሎች ዜጎች መብታቸው መጣስ የለበትም ብለዋል። የኬንያ መንግስት ተቃዋሚዎችን ፖሊስ ጣቢያዎችን ማጥቃታቸውንና ዝርፊያ ማካሄዳቸውን ለመከልከሉ እንደ ምክንያት ቢያቀርብም የተቃዋሚ ኃይሎች የመቃወም መብታችን ተጥሷል የሚል ክርክር አቅርበዋል። በኬንያ የሚገኘው የኬንያ የሰብአዊ መብት ኮሚሽን ምርጫው ከተካሄደ ካለፈው ነሐሴ ወር ጀምሮ ፖሊሶች 37 ሰዎች መግደላቸውን አጋልጧል። የተቃዋሚ ድርጅቶች ባለስልጣኖች መንግስት የተቃውሞ ሰልፍ ማድረግን ለመከልከል ምንም አይነት መብት ስለሌለው የተቃውሞ ሰልፎች ይቀጥላሉ ብለዋል። በመጨረሻም እቋንና አንጋፋዋ ድምጻዊት ዘሪቱ ጌታውን ባደረባት ህመም ከዚህ ዓለም በሞት ተለየች። ዘሪቱ እንቁጣጣሽ ተዝታም በፖስታና በመሳሰሉ ዘፈኖች የምትታወቅ ሲሆን በሙያዋ ላይ ለረጅም ጊዜ ሰራች መሆኑ ይታወቃል። ለዘሪቱ ቤተሰቦችና ወዳጆች መጽናናትን እንዲሰጣቸው በመመኘት ነፍስ ይማር እንላለን። ዜናው በዚህ ተጠናቀቀ።
በደስታ በፍቅር በደል ኖራለሁ ያዋ በቀን 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 ደሞ
አድዋ
ጀግኖች ለዛሬ ነጻነት ላበቁኝ ወገኖች
ክብር ሞቱ ለሰማዕታት ብለዋል አበው በብጻት። ታሪክ ሞተ ማለት እኮ ይሄው ዛሬ እንዳደረግነው ማተበቁም ሲበጠስ ነው አገር በቁም ሲቀበር ነው። ለአንድነት የቆሙልንን ጀግኖች አባቶቻችንን እየበላን እያስበላን እየወጠቅን እርማችንን አርማቸውን ጨርቅ ብለን ባለምላስ አስረክሰን የታሪክ መንፈሳቸውን ደግሞ እንቀስቀስን እንላለን። መንፈሳቸው ሲተኛ እንጂ ዛሬ ከሞት ነቅቶ ሸቃይና ባንዳ ኮርቶ የሕዝብ አካል በቁም ሞቶ ውርደት ጉዳችንን ቢያየን ምንኛ መርገምት ይርገመን። ይልቅ እንጠንቀቀኛ ምንጊዜም ፖለቲከኛ ሐቅ እንዳነቀው ዚቀኛ ልሳኑን ለቀኝ ገዢ ጌታው እያናፋለት መቃኛ የሐሰት ታሪክ ሸቅሎ ሳያበሸልቅ ላይተኛ። ይኸው በአምላክ ፈቃድ አየን እና ተመስገንን በለው ብርቱ ጽናት እንዲሰጠን ፖለቲከኛ እንዳቀደው የኢትዮጵያ አምላክ እንዳይለየን እንጠንቀቅ። መቼም ያው ህሊናችንን እንዳባይ ውሃችን ሸጠን ቅሌቱ ሳይታወቀን በሉ እንቀስቀሳቸው ብለን ጉዳችንን ነቅተው ቢያዩን አጼ ዮሐንስ ቢረግሙን በመተማ ቢያሳቅሉን ምኒልክ አክንትፍ ቢሉን አርማችንን ጨርቅ ያልክ ዘር እስከ ልጅ ልጅ ጨርቁን ኢትዮጵያን የገነጣጠልክ ትውልዴ ገንጠል ቢሉን እንደ ልምዳችን ባፍ ድፍረት ቀስቀሰን ምን ሳይቸግረን እኛ መቼም ሀፍረት የለን ይሄን ትውልድ አስረግመን ይችን ጎስቋላ ኢትዮጵያ ለማን እናስረክባለን? ለሃያላን ወዮራይ ወዮርግማን አረ ምን ምጻት ነንኛ የጫት የኮኬን አድመኛ ያፍ መርዘኛ ልበገኛ ተው ይልቅ እንጠንቀቅ። ስነ ልቦና ሰለባ አጥምደን ወሬ መሰለቅ ሰማዕታት በደማቸው ያለሙትን ድል ለመንጠቅ እኛ ባንዶች ልጆቻቸው ባድዋዝና እንድተናነቅ የለም ይቀር ይሄ ቢጋር የት እንተዋወቃለን እኛ ከአባቶቻችን ጋር እነሱ ለኢትዮጵያ ክብር መስዋዕት ከፋይ ቀናይ እኛ ባንዶች ልጆቻቸው ገበናቸውን ሰቃይ የት እንተዋወቃለን። ኋላ ቀን ግድ ቀስቀሰን አጀሬ በላይ ዘለቀን ፈለጋጊዮን ዝልቃቹ ዘለቀታ ቢስ ነው ቢለን ጦርት እዛዝ ገበየው ጋቦ አድዋን ሚያነቃ ተስቦ ቢቀሰቀሴ ካሌብ ልብ እንደ ሰንጋ ፈረስ ጋማው ቀይ ባህሩን ቢጋልብ ያዶዮ ገብርዬ ጥላ ቢጥል ጉዳዶ መቅደላ ረቂቅ ትልሙ አባ መላ ስትራቴጂ ቢያሰላ ጎበና አባ ጥጉልቼ አቅናና ሆ መጋላውቼ እነ ማርሻል አብዲሳ ጋ አጥንታቸው ጎጥ ቢወጋ ከረፍ ያለ እንደው ገስግሶ አጉራህ ጠናኝ አባ ነፍሶ ቱርክ ባሻው ተርባሉላ ዳግማ አጽሙ ደም ቢቀላ የአበባ አረጋይ ቋያ ደጅ እንደ ልምዱ ባንዳ ቢፈጅ የቴዎድሮስ የዮሐንስ የምኒልክ የጣይቱ ክቡር ሞቱ የመቅደላ የመተማ የአድዋ ጎራ ጦር እሳቱ ለመላው ጥቁር ዘር ዓለም ነጻነት ያስተማሩቱ በገዛ እጃችን ቀስቀሰን ከመቃብር ቤት ብቅ ቢሉ ምን ይልህን ምን ልንለው እሰጥ ቢለን ምን ልትሉ ተው ይቅር መቶ ሺህ ጊዜ አፍ ቢያሽር ታሪክ አያሽርምና የፕሮፓጋንዳ ጥፍር ቀስቀሰን የተቆጣን ደፍ በዝብዝ ዓለሙ ፈነፍጠኛ የአባት አምላክ ከረገመን እንጃለኛ ለነ ክላሽንኮቭኛ
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው። Thank you.
የኢትዮጵያ ታሪክ ከንግስተ ሳባ እስከ ታላቁ ያድዋ ድል በብላቴን ጌታሁሪ ወልደስላሴ በ1927 እስከ 1928 ተጻፈ። ስለ ራስ መንገሻና ስለ ጣሊያኖች የወዳጅነት ውል። ኢጣሊያኖች በፊት በአጼ ዮሐንስና በንጉስ ምኒልክ መካከል ጠብ እንዲነሳና እንዲዋጉ ለማድረግ በብዙ ይጥሩ ነበር። ንጉስ ምኒልክም ለጊዜው የታያቸው በጦርነትም በማናቸውም አደራረግ ቢሆን የአጼ ዮሐንስን ኃይል አድክመው እርሳቸው የኢትዮጵያ ንጉሠ ነገሥት ለመባል ብቻ ነበርና የጦር መሳሪያ ለማግኘት ሲሉ ከጣሊያኖች ጋር ያላቸውን ወዳጅነት ለማጽናት በብዙ ይጥሩ ነበር። ጣሊያኖች የጦር መሳሪያ በመስጠት ለንጉስ ምኒልክ የረዱትን እርዳታ ያውቃሉና ንጉስ ምኒልክ የኢትዮጵያ ንጉሠ ነገሥት ሲሆኑ ከኢትዮጵያ የሚፈልጉትን ጥቅም ሁሉ የሚሰጧቸው ስለመሰላቸው እስከዚህ ጊዜ ድረስ ከራስ መንገሻ ጋር ለመላላክና የወዳጅነት ሥራ ለመጀመር አላሰቡም ነበር። በኋላ ግን አጼ ምኒልክ በውጫሌ ውል በ17ኛው ክፍል የተጻፈው ቃል ባለመታረሙና ባለመሰረዙ ምክንያት መቀየማቸውን ስላወቁት ፖለቲካው ሁሉ እንደፈረሰባቸው ተረድተው በአጼ ዮሐንስና በአጼ ምኒልክ መካከል እንዳደረጉት አሁንም በአጼ ምኒልክና በራስ መንገሻ መካከል ገብተው ለማጣላትና ለማለያየት ሲሉ ከራስ መንገሻ ጋር የወዳጅነት ሥራ ለመጀመር ቁርጥ ሐሳብ አደረጉ። ከዚህም በኋላ ከኢጣሊያ መንግሥት አንድ ነገር ቢፈልጉ በምጽዋ ወደሚኖረው አገረ ገዥ እየጻፉ ቢያስታውቁ ለማግኘት ይችላሉ የሚል ደብዳቤ ከኢጣሊያ ንጉሥ ከግርማዊ ኡምቤርቶ ለራስ መንገሻ መጣላቸው። ራስ መንገሻም ደብዳቤውን አይተው ለጊዜው ከወዳጅነት በቀር ከኢጣሊያ የምፈልገው ነገር የለኝም፣ ስለሐሳባቸው ግን እግዚአብሔር ይስጥልኝ የሚል ምላሽ ጽፈው ነበር። በኋላ ግን ከኢጣሊያ መንግስት ጋር የፍቅርና የወዳጅነት ውል ለመዋዋል ፈቃዴ ነው ብለው አስታወቋቸው። የአስመራ ገዥ ጀነራል ጋንዶልፊ የሚባለው ይህን ነገር በሰማ ጊዜ ከአስመራ በቶሎ ወደ መረብ መጥቶ ራስ መንገሻም እስከ መረብ ሄደው ተገናኙና ቃል ለቃል ከተነጋገሩ በኋላ ከዚህ ቀጥሎ ያለውን ውል ተጻጽፈው ተፈራረሙ። አንደኛ ውል፣ ለኢጣሊያ መንግስት ራስ መንገሻን የሚጠላ ጠላቱ ነው፣ ራስ መንገሻን የሚወድ ወዳጁ ነው። ራስ መንገሻን ይወደዋልና ያከብረዋል። የኢትዮጵያ ንጉሠ ነገሥት ልጅ እንደመሆኑ ሁሉ ያውቀዋል። ራስ መንገሻን የሚያሳዝን ትንሽ ነገር ስንኳ ምንም እንዳያደርግ ምሏል። ሁለተኛው ራስ መንገሻ የኢጣሊያን መንግስት የሚጠላ ጠላቱ ነው፣ የኢጣሊያ መንግስትን የሚወድ ወዳጁ ነው። የኢጣሊያ መንግስት ይወደዋልና ያከብረዋል። የኢጣሊያ መንግስት ባለሙሉ ስልጣን እንደመሆኑ ያውቀዋል። ደግሞ በሐማሴን የሚቀመጥ እንደራሴ ጉበርኒየር እንደመሆኑ ያውቀዋል። የኢጣሊያን መንግስት የሚያሳዝን ምንም ትንሽ ነገር ስንኳ እንዳያደርግ ብሏል። ሶስተኛ ውል፣ ራስ መንገሻና ጀነራል ጋንዶልፊ በዚህ ውል ተስማምተው ሁለት እጃቸውን በአንድነት ዘርግተው በመስቀልና በወንጌል ላይ ጭነው ተማምለዋል። አራተኛ ውል፣ ከእንግዲህ ወዲህ በትግሬ ሰዎችና በኢጣሊያ ሰዎች መካከል ሰላምና ፍቅር ሆኗል። ከዚህም በቀር ሌላ የሚዋዋሉበት ነገር የለም። مراب لاي هدار هايزة تنيكن شيس من متو سمانيارات عمى تمرات بزيان مولات آسي منيلك يكاينيونم يغراونم لما الدامت داسي راي كويتو نبرنا بزياو سالو راس منغشا كيطاليانوش غار يلالا كالو مالتن بيسمو ارغتون لما وقسيلو اسكا داسي متخ ماناتشونم قداي تانقاقرن تملس عالله بلو بيلكو باتشو بيجيزيو ياهل الشي امت عالو يمي الملاش ساتو نبرنا كتغراي يمي النسوبتنا داسي يمي قبوبت كان ايتكوترا يتبق نبر لراس منغشانا تقرأي مقوان انتم يمي هونو ليو ليو شلمات ببزو يسانا دانبار طاليانوش آسي منيليك لجات شون ويزارو شوارقان لراس منغشا ليدرو اللات شونو يارو ياسورو نبار باند وغان امدغمو آهون كنيا غارا يودا جنت ول مووالو يتاوكان دوانا ودادا سي سيدرسو متاسرو ايكارم يارو ياسفرا روات شون ابارنا ይህን ምክንያት አድርገው ወደ ደሴ ሳይመጡ ቀሩ። አጼ ምኒልክም ራስ መንገሻ በርግጥም ከጣሊያኖች ጋር የወዳጅነት ውል ተዋውለዋል ማለትን ሰምተው ነበርና ወደ ደሴ ሳይመጡ በመቅረታቸው እርግጡን ስላገኙት እርሳቸው ከጣሊያኖች ጋር ሆነው በአጼ ዮሐንስ ላይ የሰሩትን ስራ ሁሉ ያውቃሉና ራስ መንገሻም ብድር ለመመለስ ሲል ከጣሊያኖች ጋር ሆኖ ሳያስቸግረኝ አይቀርም በማለት በጣም አዘኑ። ከዚህ በኋላ ልጃቸውን ወይዘሮ ሸዋረጋን ለራስ ሚካኤል ግረው ለትግራይ መኳንንት የተሰናዳውን ሽልማት ለወሎ መኳንንት ሸልመው ወደ ሸዋ ተመለሱ። በዚህም ወራት የበጌምድሩ ገዥ ራስ ዘውዴ ስለሸፈተ ራስ ወዴ ታዘው ሄደው ድል አድርገው ይዘውት ነበርና አጼ ምኒልክ ደሴ ላይ ሰንብተው ያገኙት ደስታ ይህ ብቻ ነበር። ወደ ሸዋም ስለተመለሱ በዚያ ዘመን በሁለትና በሶስት ቀን ብቻ የሚገድል የነፋስ ደዌ የሚባል በሽታ ተነስቶ ነበርና አጼ ምኒልክ አዲስ አበባ ለቀው ወደ እንጦጦ ከዚያም ወደ አንኮበር ሸሽተው ቢሄዱ በሽታውም እየተከታተለ ብዙ ሰዎች ሞቱባቸው። ነገር ግን ሰው ሁሉ ካንዱ ስፍራ ወደ አንዱ ስፍራ እንዳይተላለፍ አስከልክለው ነበርና በሽታው እየበረደ ይሄድ ጀመር። ከዚህ በኋላ ክረምቱን በዚያው ባንኮበር ከርመው መስከረም 11 ቀን 1885 ዓ.ም ካንኮበር ተነስተው መስከረም 23 ቀን እንጦጦ ከተማ ገቡ። ቢሆንም የነፋስ ደዌ ወይም ኮሌራ በረደ ሲባል ሌላ የነገር ደዌ ተነስቶ ደጃዝማች መሸሻ ወርቄና አለቃ አድማሱ ሌሎችም መኳንንቶችና የልፍኝ አሽከሮች በአንድነት አጼ ምኒልክን ገለው የመረድ አዝማች ኃይሌን ልጅ ፊታውራሪ ጉልላቴን ለማንገስ ሲያሴሩ ተገኝተው ነበርና እየተያዙ ቢመረመሩ አሁን ለመግደል መክረናል እያሉ በቃላቸው ስላመኑ የሞት ፍርዱን በእስራት ለውጠውላቸው ቢታውራሪ ጉልላቴ ወደ ሉል ራስ ዳርጌ፣ ደጃዝማች መሸሻ ወርቄ ወደ ደጃዝማች ወልደ ጊዮርጊስ፣ አለቃ አድማሱ ወደ ደጃች ወልዴ እየሄዱ በግዞት ቤት ተቀመጡ። አጼ ምኒልክን ከደርብ ላይ ገፍቶ ለመጣልና ለመግደል ተዘጋጅቶ የነበረው የልፍኝ አሽከራቸው ልጅ አበበ ግን እጅና እግሩ ተቆረጠ። ራስ መንገሻ ባለፈው ስራቸው ተጸጸተው ከአጼ ምኒልክ ጋር ስለመታረቃቸው። ራስ መንገሻ ወደ መረብ ሄደው ከጣሊያኖች ጋር የወዳጅነት ውል ሲዋዋሉ ራስ አሉላ አልሄዱም ነበር። ምክንያቱም በዶጋ አሊ በተደረገው ጦርነት ከጣሊያኖች ጋር ፍቅር ስላልነበራቸው ነው። ቢሆንም አጼ ምኒልክ በአጼ ዮሐንስ ዘመን ከጣሊያኖች ጋር ወዳጅ ሆነው አጼ ዮሐንስን በማስቀናታቸው ሲያዝኑ ይኖሩ ነበርና ራስ መንገሻ ከአጼ ምኒልክ
ቢሸፍቱ ደስታቸው ስለሆነ ራስ መንገሻን አነክሳለው ይያሉ የትግሬን ህዝብ ይሰብኩት ጀመር። ራስ መንገሻም ለጊዜው ነገሩ የሚፈጸምና የሚነክሱ ስለመሰላቸው የራስ አሉላን ምክር ተቀብለው ነበር። ስለዚህም በ1885 ዓመተ ምህረት የትግራይን ህዝብ በአውዜን ላይ ሰብስበው ከአጼ ምኒልክ መቅዳታቸውንና ለመንገስ ማሰባቸውን አስታወቁ። ህዝቡም እውነት ነው ብሎ እንዲቀበላቸው እንደ ንጉስ ቀይ ጥላ ይዘው ታዩለት። ወዲያው ባላንበሳ ማህተም አሰርተው በደብዳቤያቸው መጀመሪያ ያትሙ ጀመር። የአጋሚው ገዥ ደጃዝማች ስብሃት ግን ከዚህ አስቀድሞ ከራስ መንገሻ ጋር አይዋደዱም ነበርና ራስ መንገሻን የጎዱ መስሏቸው የትግራይንና የራስ መንገሻን ወሬ ለጣሊያኖች እያቀበሉ ወዳጅ ሆነው ነበር። ራስ መንገሻም ደጃዝማች ስብሃትን በጦርነት ለመያዝ ካሰቡ በኋላ የማይመቻቸው ሆኖ ቆይቶ ነበር። ከራስ አሉላ ጋር ግን የልብ ወዳጅነት ነበራቸውና የወንድማቸውን የባሻ ገብረ ማርያምን ልጅ ድረውላቸው ነበር። ቢሆንም ፍቅራቸውን ራስ መንገሻ እንዳያውቁባቸው ሁለቱም የተጣሉ እየመሰሉ ካንገት በላይ ብቻ ይናገሩ ነበር። አሁን የራስ መንገሻ መንገስ በታሰበ ጊዜ ደጃዝማች ስፋት በራስ አሉላ ፍቅር ተስበው ከአጋሜ ወደ ሐውዜን መጥተው ለራስ መንገሻ ታጥቀው ገቡላቸው። እርሳቸውም በነገሩ ደስ ስላላቸው ወዲያውኑ የራስነት ማዕረግ ሰጥተው ራስ ስፋት አሰኟቸው። አንዳንድ ሰዎች ራስ መንገሻ መረብ ላይ ከጣሊያኖች ጋር የወዳጅነት ውል በመዋዋላቸው እታሰራለሁ ብለው ስለፈሩ ወደ አጼ ምኒልክ አልመጣም አሉ እንጂ መንግስት ፈልገው አይደለም እያሉ ይናገራሉ። ነገር ግን በማን ዘመን? በየትኛውስ ጊዜ? ራሱ ራስ ሆኖ ሌላውን ራስ ብሎ ይሾማል? ቀይ ጥላ መያዝና ባላንበሳ ማህተም ለአንድ ራስ በማን ዘመን ተፈቅዶ ያውቃል? አጼ ዮሐንስ ሲሞቱ አልጋ ወራሼ ራስ መንገሻ ነው ብለው አስታውቀውላቸው ነበርና ለመንገስ አስበው ሳለ የእግዚአብሔር ፈቃድ ስላልሆነላቸው ቀረባቸው ተብሎ ቢነገር ይሻል ነበር እንጂ ለመንገስ አላሰቡም ብሎ የሐሰት ነገር መናገር አያስፈልግም ነበር። በኋላ ግን ራስ መንገሻ በመረብ ላይ ከጣሊያኖች ጋር መዋዋላቸው ኢትዮጵያን ለመክዳት አጼ ምኒልክን ለማሳዘን የአጼ ዮሐንስንና የትግራይን ህዝብ ስም ለማጥፋት ነው ተብሎ እንደተተረጎመባቸው ባወቁ ጊዜ ባለፈው ስራቸው ሁሉ ስለተጸጸቱ በ1886 ዓመተ ምህረት ይማሩኝና ልግባ የሚል ደብዳቤ ጽፈው በሹም አጋሜ ተስፋዬ እጅ ወደ አጼ ምኒልክ ላኩ። በዚህ ዓለም አንዳንድ ጊዜ እግዚአብሔርንና ንጉሥን የማይበድል ሰው አይገኝም። ነገር ግን በደለኛ መሆንን አውቆ በስጋውና በነፍሱ ከእግዚአብሔር ምህረት የሚለምን ሰው እንደ ዋና በደለኛ አይቆጠርምና የለመነውን ያገኛል። አጼ ምኒልክም ራስ መንገሻ ባለፈው ስራቸው ተጸጽተው ምህረት ለመለመን ሹማጋሜ ተስፋዬን መላካቸውን አይተው ቀድመውንም ቢሆን የኢትዮጵያ ጠላቶች አስመስለው ቢነግሩት ይሆናል እንጂ እሱ ከልቡ አንቅቶ ይህን ስራ እንዳልሰራ አውቄዋለሁ ብለው ባለፈው ጥፋት ሁሉ ምሬሃለሁና ወደ አዲስ አበባ እንድትመጣ ይሁን የሚል ምላሽ ላኩባቸው። ራስ አሉላ ግን በአጼ ምኒልክ ላይ ያሰቡት ክፉ ሐሳብ እንዳልተፈጸመላቸው ባዩ ጊዜ ከራስ መንገሻ ተለይተው በአንድ ስፍራ ስለተቀመጡ ሸፍተዋል እየተባለ ተወራባቸውና በነገሩ ደንግጠው ከመረብ መለስ ያለውን የወሰኑን አገር ይሹሙኝ ብዬ ሳይሾሙኝ ቢቀሩ አኩርፌ ነው እንጂ ጌታዬን ራስ መንገሻን አጼ ምኒልክንም አልከዳሁምና አስታርቁኝ ብለው አማላጅ ልከው ታረቁ። ራስ ስብሃትም ከራስ አሉላ ጋር ለመሸፈት መክረዋል ተብለው ስለተጠረጠሩ ነገሩን ለመነጣጠር ወደ መቀሌ ተጠርተው ነበርና መቀሌ ሲደርሱ መሳሪያቸውን ሁሉ ተቀብለው ከነ ልጆቻቸው ይዘው ባምባ ሰላማ አሰሯቸው። ከዚህ በኋላ ራስ መንገሻ በሚያዚያ ወር 1886 ዓመተ ምህረት ከትግራይ ተነስተው በግንቦት ወር አዲስ አበባ ገብተው እጅግ ደስ የሚያሰኝ የክብር አቀባበል ተደረገላቸው። ከሳቸውም ጋር የመጡት ትላልቅ መኳንንቶች ራስ አሉላ፣ ራስ አጎስ፣ ሹም አጋቤ ተስፋዬ ነበሩ። በአዲስ አበባ አንድ ወር ያህል ቆይተው ወደ ትግራይ በሚመለሱበት ጊዜ ከዘውድ በቀር ለንጉስ የሚገባ ሽልማት ተሸልመው ከተሰናበቱም በኋላ በሰኔ 6 ቀን ከአዲስ አበባ ተነስተው ወደ ትግራይ ተመለሱ። ራስ አሉላ ግን እዚሁ ቀሩ። በዚሁም ዓመት ከራስ መንገሻ አስቀድሞ ንጉስ ተክለ ሃይማኖትና ዋግሹም ብሩ ወደ አዲስ አበባ መጥተው ነበርና በቤተ መንግስቱ ታላቅ ደስታ ተደርጎ ነበር። አጼ ምኒልክ በኢትዮጵያ ያሉ ጣሊያኖች እየወጡ ወደ ሀገራቸው እንዲመለሱ ስለማዘዛቸው አጼ ምኒልክ በውጫሌ ውል በ17ኛ ክፍል የተጻፈው የጥገኝነቱ ነገር ተፍቆ ሌላ ቃል እንዲጻፍበት ወይም በጭራሽ እንዲቀር ለማድረግ ራሳቸው ከኮንት አንቶኔሊና ከዶክተር ትራቬርሲ ጋር ተነጋግረው ወደ ሮማም ተላልከው እንዳልሆነላቸው ከተረዱት በኋላ በኢትዮጵያና በራሳቸው ላይ ትልቅ ጉዳት የሚያመጣ ይህን የመሰለ ውል በውጫሌ ስለመዋዋላቸው አጥብቀው ተጸጸቱ። ይልቁንም በዚያ ወራት ወደ አውሮፓ ነገስታት ደብዳቤ ልከው ነበርና የእንግሊዝ፣ የጀርመን፣ የፈረንሳይ፣ የመስኮብ፣ የአውስትሪያ ነገስታት የኢትዮጵያ ንጉስ በውጫሌ ውል የኢጣሊያ ጥገኛ ሆኗልና በኢጣሊያ በኩል ካልመጣልን የምኒልክን ንጉሰ ነገስትነት አናውቅም ብለዋል እየተባለ በአውሮፓ ጋዜጦች እየታተመ መውጣቱን ስለሰሙ እጅግ አዘኑ። በዚህ ሁሉ ነገር ቁጣቸው እንደ እሳት ስለተቃጠለ ከእንግዲህ ወዲህ በሀገሬ በኢትዮጵያ የሚኖሩ ጣሊያኖች ሁሉ እየወጡ ይሂዱ ብለው ለየመኳንንቶቻቸው አስተዋወቁ። በሸዋም የኢጣሊያ መንግስት ተላላኪ ሆኖ የተቀመጠውን ዶክተር ትራቬርሲን ወደ ሀገሬ ሂድ ብለው አሰናበቱት። የኢጣሊያም የውጭ ጉዳይ ሚኒስቴር ግን አጼ ምኒልክ ኢጣሊያኖችን ከሀገሬ ይውጡልኝ ወደፊትም አይምጡብኝ ብለው የጻፉትን ደብዳቤ ተመልክቶ ምክንያቱ በውጫሌ የተደረገው ውል የ17ኛው ክፍል ባለመታረሙ መሆኑን ስለተረዳው ከዶክተር ትራቬርሲ በቀር ነገሩን የሚያውቀው ሌላ መልአክተኛ አናገኝምና የውጫሌን ውል ስለማረምና ስለመለወጥ እንዲነጋገር እንደገና እሱን ለመላክ ግድ ሆነብን ብሎ 2 ሚሊዮን ጥይት ገጸ በረከት ጨምሮ መልሶ ወደ ሸዋ ሰደደው። አጼ ምኒልክም ከዶክተር ትራቬርሲ ጋር በተገናኙ ጊዜ እኔ በማናቸውም ቢሆን ከኢጣሊያ መንግስት ጋር የጀመርኩትን ወዳጅነት ለመተው ሐሳብ አልነበረኝም፣ እናንተ ግን ሐሳባችሁ ሁሉ ለጠብ እንጂ ለፍቅር አለመሆኑን ከዚህ ቀጥሎ ያለው ስራችሁ ይመሰክራል። መጀመሪያ ስለ ወሰን ነገር በውጫሌ ውል በሶስተኛው ክፍል የተጻፈውን ከኮንት አንቶኔሊ ጋር ተስማምተን ካደስነው በኋላ የታደሰውን ውል አፍርሳችሁ እስከ መረብና እስከ ሙና እስከ በለሳም ወጣችሁ ሰንደቅ ዓላማችሁን አቆማችሁ። ሁለተኛም በዚያው በውጫሌ ውል በ17ኛው ክፍል የተጻፈውን እንለውጣለን ካላችሁ በኋላ ምክንያት እያበዛችሁ ነገ ከነገ ወዲያ እያላችሁ እስካሁን አቆያችሁት። ሶስተኛም ከሁሉ የሚበስና የሚከፋ ነገር አሁን በቅርቡ ጀነራል ጋንዶልፊ እኔን ለማሳዘን ሲል ወደ መረብ መጥቶ እኔ ሳልሰማ ከራስ መንገሻ ጋር የወዳጅነት ውል ተዋዋለ። ይህም የጠላትነት እንጂ የወዳጅነት ሥራ አለመሆኑ የታወቀ ነው እያሉ ነገሩን እየገለጡ ነገሩት። ነገር ግን አጼ ምኒልክ አዋቂና የዲፕሎማቲክ ሰው ስለነበሩ ያመጣላቸውን 2 ሚሊዮን ጥይት አልቀበልም ብለው ቢመልሱለት እሳቸው ጠብ ፈላጊ ይባሉ ነበርና ከኢጣሊያ አገር ድረስ ያመጣኸውን ጥይት አልቀበልም ብዬ ብመልሰው ግርማዊ የኢጣሊያ ንጉስ ወዳጅነታቸውን የጠላው መስሏቸው እንዳያዝኑብኝ ስል ተቀብያለሁ። እግዚአብሔር ይስጥልኝ ብለው አሰናበቱት። ጀነራል ባራቲሪ አድዋ መጥቶ በወታደር ከተከበበ በኋላ በጨሄ ቴዎፍሎስ አማካይነት ስለማምለጡ። ዶክተር ትራቨርሲ ከኢጣሊያ ሀገር ተልኮ የመጣበትን ጉዳይ ከአጼ ምኒልክ ጋር ተነጋግሮ ሳይቃናለት ስለተመለሰ ጣሊያኖች በአጼ ምኒልክ በኩል እናገኛለን ብለው ሲያስቡት የኖሩትን ተስፋቸውን ቆረጡና ከራስ መንገሻ ጋር የጀመሩትን ወዳጅነት ለማስፋትና በአጼ ምኒልክ ላይ እንዲነሱ ለማድረግ ይጣጣሩ ጀመር። ራስ መንገሻ ግን በመረብ ከእናንተ ጋር የወዳጅነት ውል መዋዋሌ ጎረቤት ስለሆንን ከጠብ ፍቅር ይሻላል ብዬ ነው እንጂ አገሬን ኢትዮጵያንና ንጉሴን አጼ ምኒልክን ከድቼ ከእናንተ ጋር ለመሆን የተዋዋልኩት ውል የለኝም ብለው እምቢ አሏቸው። አንዳንድ የኢትዮጵያ ጠላቶችም እርሶ የአጼ ዮሐንስ ልጅ ሆነው ለአጼ ምኒልክ መገዛት ትልቅ ውርደት ነው እያሉ ራስ መንገሻን ይመክሩ ነበር። ራስ መንገሻ ግን የኢትዮጵያን ሰንደቅ ዓላማ ይዘው ከውጭ ጠላት ጋር ለመዋጋት ከማሰብ በቀር በአጼ ምኒልክና በኢትዮጵያ ላይ ጉዳት የሚሆን ሥራ ለመስራት ለጊዜው ምንም ሐሳብ አልነበራቸውምና ምክራቸውን አልተቀበሏቸውም። ከዚህም በኋላ ደርቡሽ ከጣሊያኖች ጋር ጦርነት ለማድረግ በከሰላ በኩል መጣ የሚባል ወሬ ስለተሰማ ራስ መንገሻ ደስ አላቸውና በወሰን ላይ ሆነው ከአማቴንና ከሰራዬ ከያውራጃውም ሁሉ ጣሊያኖችን እየከዳ የሚመጣውን ሰራዊት በደስታ እየተቀበሉ ተቀመጡ። ደጃች ሀጎስ ተፈሪ የሚባለው ግን ራስ መንገሻልና ሹም አጋሜ ተስፋዬን የጎዳ መስሎት ከኢትዮጵያ መንግስት ከርቶ ወደ ጀነራል ባራቲየሪ ገባና በኢጣሊያኖችም ወገን ታላቅ ደስታ ሆነ። ከዚያም በፊት ራስ መንገሻ ራስ ስፋትን አስረው በአምባ ላይ አስቀምጠዋቸው ነበርና ጀነራል ባራቲየሪ ከራስ መንገሻ ጋር ተዋግቼ ራስ ስፋትን ከእስር ቤት አወጣቸዋለሁ እያለ የራስ ስፋትን ቤተ ዘመዶች ይሰብክላቸው ጀመር። ወዲያው ራስ መንገሻ እንዳይጠረጥሩና እንዳይዘጋጁ ለማድረግ ሲል እኔ ራሴ ወደ አድዋ መጥቼ መረብ ላይ በተደረገው ውል ተዋክሰን ብንታረቅ ይሻላል እንጂ እንዲያው በከንቱ የሰው ደም ቢፈስ ምን ጥቅም አለው የሚል ቃል ጽፎ ላከላቸው። ከርሱም ጋራ ያለው የኢትዮጵያ ተወላጅ የሆነ ሰው ሁሉ እንዳይከዳው እኔ ዛሬ ወደ አድዋ መሄዴ ከዚህ ቀደም በመረብ ላይ ከራስ መንገሻ ጋር ያደረግነውን የወዳጅነት ውል ለማደስና ለማጽናት ነው እንጂ ለጦርነት እንዳይመስላችሁ እያለ የማታለል ስብከት ከሰበከላቸው በኋላ በታህሳስ 19 ቀን 1887 ዓ.ም ተመረጠ። ከሰራዬ ተነስቶ ጥቂቶች ወታደሮች ይዞ ወደ አድዋ ገሰገሰ። ወደ አድዋም በደረሰ ጊዜ የአድዋ ካህናት በፍቅር የመጣ መስሏቸው ልብሰ ተክህኖ ለብሰው መስቀል ይዘው ተቀበሉት። እርሱም ከኢትዮጵያ መንግስት ጋር ወዳጅ ለመምሰል እንዳገሩ ልማድ ከፈረስ ወርዶ መስቀሉን ተሳለመ። በዚያን ጊዜ የጀነራል ባራቲየሪ ዋና ሐሳቡ ራስ ስፋት ወደ ታሰሩበት ስፍራ ሄዶ በድንገት አደጋ ጥሎ ወዳጁን ራስ ስፋትን ፈቶ ለመውሰድ ነበር። ነገር ግን የአገሩ ሰው እንዳይጠረጥርና እንዳያውቅበት ፊታውራሪውን ወደ አክሱም አቅንቶ እንዲሄድ ትዕዛዝ አሳልፎ እሱ ገና ከአድዋ ሳይነሳ የራስ መንገሻ ሰራዊት በድንገት ወደ አድዋ ደርሶ ስለከበበው እጅግ ተጨነቀ። ስለዚህ ወዲያው በፍጥነት በፈረስ ሆኖ እነዚያን ጥቂቶች ሰራዊቱን ያሰልፍ ጀመር። ቢሆንም የጦር አለቃ የሆነ ሰው ዝም ብሎ መሞት አይገባውምና ነው እንጂ በዚያ ጊዜ ተዋግቼ አሸንፋለሁ የማለት ሐሳብ አልነበረውምና በፍጥነት ወደ አድዋ ካህናትና ቄሶች ቀርቦ እኔ የመጣሁት ለፍቅርና ለእርቅ ነው እንጂ ለጦርነት አይደለምና ቢሆን ከራስ መንገሻ ጋር አስታርቁኝ ለርኩም ፈቃዳቸው ባይሆን ለቀውኝ አስመራ እንዲሄድ አማልዱኝ እያለ ይለምናቸው ጀመር። በመካከላቸው እጨጌ ቴዎፍሎስ ነበሩና እሱ እንደዚህ ያለ በፍቅር ነገር ሲናገር እናንተ ለምን ጠብ ትፈልጋላችሁ እያሉ በቁጣ ቃል ስለተናገሩ መቼም ቢሆን የኢትዮጵያ መኳንንት የካህናትን ቃል ያከብራሉና አሁን በቶሎ አገራችንን ለቆ ከሄደልን እሺ እንዳባታችን ቃል እናደርጋለን ብለው ለቀቁትና ወደ ቀኝም ወደ ግራም ሳይል በቀጥታ ወደ አዲኳላ ተመለሰ። ያሏ ከሳውስትና ካህናት እንደዚህ ማለታቸው የመጣሁት ለእርቅና ለሰላም ነው ስላላቸው በመኝነታቸው እውነት መስሏቸው ነበር። እጨጌ ቴዎፍሎስ ግን እጅግ ተከብረውና ተፈርተው የኖሩበት ያጼ ዮሐንስ መንግስት ወደ አጼ ምኒልክ በማለፉ ደስ አላላቸውም ነበርና የማታልፈውን ኢትዮጵያን ሳያስቡ አጼ ምኒልክን ብቻ የሚጎዱ ስለመሰላቸው የራስ መንገሻን መኳንንት አማልደው ጀነራል ባራቲየሪን አዳኑት እንጂ የእርሱ አመጣጥ ለእርቅና ለሰላም አለመሆኑን ፈጽመው ያውቁ ነበር ይባላል። እዚያም አስቀድሞ ዋጋው እጅግ ብዙ የሆነ ባለወርቅ ጥልፍ ካባ ከአስመራ ልኮላቸው እንደነበርና ወዳጅነትም ጀምረው እንደነበር የአክሱም ካህናትና በከተማው የሚኖሩ ትልልቅ ሰዎች ሁሉ ያውቃሉ። ስለ ራስ መንገሻና ስለ ጣሊያኖች ጦርነት ጀነራል ባራቲየሪ በእጨጌ ቴዎፍሎስ እርዳታ የራስ መንገሻን መኳንንት አታሎ ከአድዋ ወደ አዲቋላ ከተመለሰ በኋላ እንደገና ብዙ ወታደሮች አዘጋጅቶ ወደ ቋቲት ሰደደ። በአድዋም ያለው የራስ መንገሻ ሰራዊት ጀነራል ባራቲየሪ እንደገና ጦር መስደዱን በሰማ ጊዜ በእጨጌና በካህናት እርዳታ ተለማምጦ ሂዶ አሁን ተመልሶ እንደዚህ ማድረጉ እጅግ ያሳዝናል እያለ እጨጌ ቴዎፍሎስንም እያማረረ ይናገር ጀመር። ራስ መንገሻም መኳንንቶቻቸውንና ወታደሮቻቸውን ሰብስበው ስለ ሀገራችን ነጻነት ተዋግተን ቢሆን ድል እናደርጋለን፣ ባይሆንም ደማችንን ረግጦ ይገባል እንጂ እንዲያው አይገባምና አይዟችሁ አትፍሩ፣ የዮሐንስና የምኒልክ አምላክ ይረዳናል እያሉ የሚያጽናና ቃል ስለተናገሩ ሁሉም በፊታቸው ይፎክሩ ጀመር። ከዚህም በኋላ ወደ ኳቲት ጉዞ ጀመሩ። ኳቲት በተፈጥሮ ምሽግ የሆነ ተራራና ዱር ነው። ስለዚህ ራስ መንገሻ ጣሊያኖች ሳይዙት አስቀድመው ገስግሰው ኳቲትን ያዙት። ጀነራል ባራቲየሪም በበኩሉ ራስ መንገሻ የኳቲትን ተራራ የያዘብን እንደሆነ ማስቸገሩ አይቀርምና በግስጋሴ ሂዱ ብሎ ሰራዊቱን አዞ ነበር። ነገር ግን ራስ መንገሻ ቀድመው ስለያዙት ሐሳቡ አልተፈጸመለትም። የኢጣሊያኖችም ጦር አመጣጡ በብዙ ሰራዊት ነበር። ሜጀር ኪዳልጎ ደጀን፣ ሜጀር ቶዞሊ ፊታውራሪ፣ ሜጀር ሳሌቤ በቀኝ፣ ቲኒንቲ ሳፎንቲ በግራ ሆነው ጦርነት ተጀመረ። ራስ መንገሻም ሰራዊታቸውን መሃል ለመሃል አሰልፈው እርሳቸው ደጀን ሆነው ያዋጉ ጀመር። ምንም ኳቲት ጫካና ዱር ቢሆንም እንኳ የራስ መንገሻ ሰራዊት እንደ ወፍ በየዱር ውስጥ እየተባረረ ወደ ጣሊያኖች ሰልፍ እየገባ በጎራዴ እየመታ ይገድ ጀመር። ጣሊያኖችም ድል ሆነው መሸት ሲጀምሩና የራስ መንገሻ ሰራዊት በስተጀርባ ዞረው ለመክበብ ሲዘጋጁ ጄኔራል አሪሞንዲ ብዙ ሰራዊት ይዞ በሩቅ ይጠባበቅ ነበርና የኢጣሊያ ጦር ድል ሆኖ መሸሹን በመነጽር አይቶ በፍጥነት ደረሰና ተጋጠማቸው። ቢሆንም ጊዜው መሽቶ ነበርና ድሉ ለሁለቱም ወገን ሳይሆን አደረ። በማግስቱም እንደዚሁ ብርቱ ጦርነት ሆኖ ውሎ ነበር። በሦስተኛው ቀን ግን አንድ ፈሪና ማአት አውሪ የሆነ ሰው ለጣሊያኖች ስንቅ አቀባይ ብዙ አጋሰስ ተጭኖ ሲመጣ አይቶ ነገሩን ሳይረጋግጥ ለጣሊያኖች የመጣላቸው ረዳት ቁጥሩ አንበጣ ነው ብሎ ስላወራ የራስ መንገሻ ሰራዊት በፍጥነት ቆአቲ ተለቀው ወደ ሰናፌ ጉዞ ጀመሩ። ደግሞም እንዳጋጣሚ ከጣሊያኖች የተማረከ አንድ ምርኮኛ አምልጦ ወደ ጣሊያኖቹ ሰፈር ገብቶ ነበርና ራስ መንገሻ ወደ ሰናፌ መሸሻቸውን በተናገረ ጊዜ ጀነራል አሪሞንዲ እንደገና ጥሩምባ አስነፍቶ ከሱ ጋር ያለውን ወታደር ሁሉ አስከትሎ ወደ ሰናፌ ገሰገሰ። ራስ መንገሻም በሰናፌ ሜዳ ድንኳን አስተክለው ግብር ሲያበሉ ጣሊያኖች ባምባ ታሪክ ላይ ሆነው በድንገት የመድፍ እሩምታ ለቀቁባቸው። የራስ መንገሻም ሰራዊት የድንገት አደጋ ስለሆነባቸው ድንኳናቸውን ሳይነቅሉ እየሸሹ ሄዱ። ጣሊያኖችም ካምባ ታሪክ ወደ ራስ መንገሻ ሰፈር ወርደው ነጋሪቱን፣ መለከቱን፣ ጥቂትም ጠመንጃና ጥይት፣ ስንቅና ልብስ፣ ይህንንም የመሳሰለ የዘመቻ ዕቃ ዘርፈው በጀነራል አሪሞንዲ ፊት እየፎከሩ አለፉ። ከሁሉም ይልቅ አጼ ምኒልክና ራስ መንገሻና የሐማሴን መኳንንት በጣሊያኖች ላይ ሲላላኳቸው የነበሩት ብዙ ደብዳቤዎች በአገልግል ውስጥ ሆነው በራስ መንገሻ ድንኳን ስለተገኙ ከድሉ ይልቅ በደብዳቤዎቹ መገኘት ትልቅ ደስታ አደረጉ ይባላል። የራስ መንገሻ ሰራዊት 14,000 ባለጠመንጃ፣ 4,000 ባለጦርና ባለጋሻ በድምሩ 18,000 ነበር። በቋቲትና በሰናፌ ጦርነት ስለአገራቸው ደማቸውን አፍሰው የሞቱ 1,020 ከነዚሁም ትልልቁ ደጃዝማች ተርላ፣ ደጃዝማች በየነ፣ ደጃዝማች ካሳ፣ ቀኛዝማች አንዳርጋቸው ናቸው። የቀሰሉም 2,000 ይሆናሉ። ከነዚሁም ዋናው ሹማጋሜ ተስፋይ ነው። አጼ ምኒልክ ጣሊያኖችን የውጫሌን ውል 17ኛውን ክፍል አንፍቅም ካሏቸው በኋላ ውሉን ለማፍረስ ቁርጥ ሐሳብ ማድረጋቸው። አጼ ምኒልክ ከላይ የቀዳማዊ ምኒልክ ከታችም የአጼ ልብነ ድንግል ዘር የአቤቶ ያዕቆብ ተወላጅ ስለመሆናቸው የቀዳማዊ ምኒልክ ዙፋንና ዘውድ ከሌሎቹ ይልቅ የሚገባው ለእርሳቸው መሆኑን ከማወቃቸው የተነሳ የሚገባቸውን ለማግኘት በብዙ ይጥሩ ነበር። በአጼ ዮሐንስም ላይ ከጣሊያኖች ጋር የተስማሙባቸው ይህንኑ የሚገባቸውን ዙፋንና ዘውድ ለማግኘት ኃይል የሚያገኙበትን የጦር መሳሪያ ለማምጣት ነበር እንጂ በእውነት አገራቸውን ኢትዮጵያን አሳልፈው ለጣሊያኖች ለመስጠት ምንም ሐሳብ አልነበራቸውምና ውሉን ለማፍረስ ማሰባቸው ስለዚህ ነው። ምናልባት አንዳንድ ሰዎች በአጼ ዮሐንስ ዘመን በንጉስ ምኒልክና በጣሊያኖች መካከል የነበረውን የስምምነትና የወዳጅነት ነገር ሲያስቡ በአጼ ምኒልክ ያዝኑ ይሆናል። ነገር ግን በዚያን ጊዜ የነበረው የአጼ ምኒልክ ሐሳብ በቅን ልቡና ቢመረመር አጼ ዮሐንስ በኃይል የወሰዱትን የአባቶቻቸውን ዙፋንና ዘውድ ለማግኘት መጣጣራቸውን ያስረዳል እንጂ ሌላ ነገር ነበረበት ለማለት አይቻልም። ይህንንም የመሰለው ሐሳብ የሙሉ ኢትዮጵያ ሕዝብ ሐሳብ ነው እንጂ የነገስታቱ ብቻ አይደለም። ውሻና ውሻ በስጋና ባጥን ተጣልተው ሲናከሱ በመካከላቸው አንድ ጅብ የበጣ እንደሆን የራሳቸውን ጠብትተው በአንድነት ሆነው ጅቡን ያባርራሉ እንደሚባለው የኢትዮጵያም አርበኞች እንደዚሁ ናቸው። ይህንን ለመረዳት አሁን በቅርቡ ዘመን የነበሩት የደጃዝማች ደበብንና የደጃዝማች ባህታን፣ የራስ ስብሃትንና የደጃች ሀጎስን ታሪክ ብቻ ማንበብ ይበቃል። ደጃዝማች ደበብ የታላቁ ራስ አራያ ልጅ ናቸው። እርሱም ከአጼ ዮሐንስ ከርቶ በምጽዋ አጠገብ አገመዳ የሚባል በረሃ ተቀምጦ ሳለ እኔ ከአጼ ዮሐንስ ከድቼ መጥቻለሁና የኢጣሊያ ሎሌ ለመሆን እፈልጋለሁ፣ ነገር ግን የጦር መሳሪያ የለኝምና በቶሎ ላክልኝ ብሎ በምጽዋ ወዳለው ወደ ጀነራል ማርዛኖ ቢልክ 2,000 ያህል መሳሪያና ገንዘብ ጨምሮ ላከለት። ከዚህ በኋላ ጣሊያኖች ወደ ደጋው አገር ወደ አስመራ ለመውጣትና አገር ተመያዝ አስበው ከማርዛኖ ጋር ተቀላቅለ እንድትወጣ ብለው ቢልቁበት አሽከሮቹን ሰብስቦ እንደዚህ ያሚል መልእክት መጣብኝ እንደምን እናድርግ ብሎ ምክር ቢጠይቃቸው ባንድ ቃል ሆነው አገራችንን አሳልፈን ከመስጠት ደማችንን በላዩ ላይ አፈሰን ረግጠው ቢወስዱት ይሻላል ብለው ተናገሩና ደጃዝማች ይደብብ ምክራቸውን በደስታ ተቀብሎ በፍጥነት ወደ ሰገነይቲ ወጥቶ አሽከሮቹን አሰልፎ ምቹ ስፍራ ይዞ ይተባበቃቸው ጀመር። ጣሊያኖችም ይህን ሰምተው 600 ወታደሮች በካፒቴን ከርናንኪያ አዛዥነት አድርገው ደጃች ደብብን ውጉና ያዙ ብለው ቢልኩ ደጃች ደብብ በየመንገዱ ሰላይ አስቀምጦ ነበርና ጣሊያኖቹ የሰገነይቲን መንገድ ይዘው ሲጓዙ ላሽከሮቹ ምልክት በሰጣቸው ጊዜ በሩምታ ተኩሰው ፈጇቸው። ደጃዝማች ባታ ልጅ አምባዬ የሚባለውን የታላቁን ራስ አርአያ ልጅ በአምባጓሮ ስለገደለ ሽፍታ ሆኖ በምጽዋና በሐባብ በረሃ እየተመላለሰ ይኖር ነበርና አጼ ዮሐንስ መሞታቸውን ቢሰማ ጣሊያኖችን እየመራ አምጥቶ ወደ ሰገነይቲ ያገባቸው። 5 ዓመትም ያህል በጣሊያኖች ዘንድ እንደ አንድ መኮንን ተቆጥሮ በክብር ተቀመጠ። በኋላ ግን ጣሊያኖች የኢትዮጵያን ሰው ሲያዋርዱትና እያስተኙም ሲገርፉት በማየቱ ስላዘነ የአገሬን ሰው እንደዚህ እየተዋረደ ከማየው ሞት ይሻለኝ ነበር እያለ በግልጽ መናገር ጀመረ። ቀጥሎም የጣሊያኖች ሐሳብ ወሰን እየገፉ ለመሄድና አገር ለመያዝ መሆኑን ስለተረዳው አገሬ ትግራይ በጣሊያን እጅ ገብታ ከማይ አስቀድሞ አምላኬ ያጥፋኝ ልሞት እያለ ለአሽከሮቹ ይነግር ጀመር። ጣሊያኖችም የደጃዝማች ባህታን ሐሳብ ስላወቁ ከዚህ ቀደም ደጃዝማች ደብብ የናንተ ሎሌ ነኝ ብሎ አታሎ መሳሪያ ተቀብሎ በገዛ መሳሪያችን ወቅቶ ፖለቲካችንን አሰናከለብን። አሁን ደግሞ ደጃዝ ባታ እንደዚህ ያለ ሐሳብ እንዳለው ተረተነዋል። ሳይጠረጥር በድንገት ይዘን ወደ አሰብ ብንወስደው ይሻላል ብለው መከሩበት። ደጃዝ ባታም በሽፍትነት ምክንያት ወደ ምጽዋ ከሄደ በኋላ በካቶሊካውያን ሚስዮን ቤት ተምሮ ካቶሊክ ሆኖ ነበርና በአንድ ካቶሊካዊ በኩል የተመከረበትን ክፉ ምክር ስለሰማው ሳይቀድሙኝ ልቅደማቸው ብሎ አንዱን የኢጣሊያ ሹም ይዞ በሰንሰለት አድርጎ ለራስ መንገሻ ላከላቸው። ወዲያውም በቶሎ ይድረሱልኝ ብሎ አስታውቆ እሱ በዚያ ያለውን ስልክ በጣጥሶ እቃውንም ሁሉ ሰባብሮ የአገሬ ሰው እርዳኝ ብሎ አዋጅ ቢነግር በአንድ ሰሞን 1500 ባለጠመንጃ ወታደሮች ገቡለት። እነዚህንም ይዞ በሰገነይቲ ሆኖ ራስ መንገሻን ሲጠብቅ አስመራ ያለው ሜጆር ቶዞሊ የተደረገውን ሁሉ ሰምቶ በግስገሳ ተነስቶ በሰገነይቲ አጠገብ ማረባ በሚባል አገር ደረሰባቸው። ደጃች ባህታም ሜጀር ቶዞሊ መምጣቱን ራስ መንገሻ መቅረታቸውን አይቶ እጅግ ተጨነቀና ከዚያ ሸሽቶ ወደ ሃይላይ ወጣ። በሃይላም የነበረውን የኢጣሊያ ካፒቴን እገላለሁ ብሎ አስቦ ሳለ በዚያ ያሉት አንተም በእጅህ ያለውን መሳሪያና ዕቃ አስረክብ ብለው የእርቅ ነገር ቢጀምሩ ካፒቴኑ ሜጀር ቶዞሊ እስኪደርስለት ሰዓቱ እየደረሰ ባየ ጊዜ በእጅህ ያለውን መሳሪያና ዕቃ የማስረክባቸው ሰዎች ላክልኝ ብሎ ወደ ደጃች ባህታ ቢልክበት እውነት መስሎት ከወታደሮቹ ጀግና ጀግናውን መርጦ ሰደደና ካፒቴኑ ሁሉንም እየያዘ ሰንሰለት አገባባቸው። ወዲያው ሜጀር ቶዞሊ ወታደሮቹን አሰልፎ በደጃች ባህታ ላይ አደጋ ጣለበት። ደጃች ባህታም ምንም እንኳ ለመዋጋት ባይችልም ኢትዮጵያዊ ሆኜ ፊቴን አዞሬ አልሸሽም ብሎ በአንድ ስፍራ ቆሞ እየተታኮሰ 11 ያህል ሰው ከገደለና 20 ሰው ያህል ካቆሰለ በኋላ በሶስት ጥይት መቱትና ሞተ። ራስ መንገሻ ራስ ስፋትን አስረው አገዛዋቸው አጋሜን የአጼ ዮሐንስ የልፍኝ አሽከር ለነበረ ለደጃች ተስፋ ይሰጡት። ከዚያም በኋላ ጣሊያኖች ከራስ መንገሻ መኳንንት ጋር ባላጌ ተዋግተው ድክ ካደረጓቸው በኋላ ራስ ስብሃትን ከታሰሩበት ፈተው ወስደው በታላቅ ክብር ያኖሯቸው ጀመር። ወዲያውም የራስ መንገሻ ጠላት መሆናቸውን ያውቁ ነበርና በራስ መንገሻ ላይ የሚናገሩትን ሁሉ በእምነት ይቀበሏቸው ነበር። የእንደርታንና የሁለት አውላሎንም ግዛት ሰጥተዋቸው ነበር። በኋላ ግን በየካቲት ወር 1888 ዓመተ ምህረት አጼ ምኒልክ ከጣሊያኖች ጋር ለመዋጋት በተቃረቡ ጊዜ እነዚህ ሁለቱ ክርስቲያን አርበኞች ከባዕድ ጋር ሆነን ንጉሳችንን አጼ ምኒልክን ከምንወጋና አገራችንን ትግራይን በኢጣሊያዊት ገብታ ከምናያት ከአጼ ምኒልክ ጋር ሆነን ስለ አገራችን ደማችንን ማፍሰስ ይሻለናል ብለው ከጣሊያኖች እየከዱ ወጥተው ባይናቸው ያዩትን የጣሊያኖችን ምስጢር ሁሉ ለአጼ ምኒልክ ተናግረው፣ ወዲያውም እኛ ባወቅነው በአገራችን ባጋሜ ዙረን በስተኋላ እንገጥማቸዋለን ብለው እንደ ቃላቸው ባጋሜ ዙረው ስልኩን ቆራርጠው ስንቅ አቀባዩን ሁሉ በመፍጀታቸው ለንጉሳቸውና ለኢትዮጵያ አገራቸው ለልጅ ልጅ የማይረሳ ትልቅ ሥራ ሰርተዋል። አጼ ዮሐንስ ከሞቱ በኋላ አጼ ምኒልክ ወደ ትግራይ ሄደው ራስ መንገሻን በትግራይ ሹመው ተመልሰው ነበር። ነገር ግን በ1884 ዓመተ ምህረት ጣሊያኖች ከአጼ ምኒልክ ሳያስፈቅዱ አታለው የወዳጅነት ውል ተዋውላቸው ነበርና፣ በኋላ ግን የጣሊያኖች ሐሳብ ትግራይን ለመውሰድ መሆኑን ስለተረዱት ሐሳባችሁ እንደዚህ ከሆነስ እኔ የዮሐንስ ልጅ ነኝና ከእናንተ ጋር ሆኜ አጼ ምኒልክን ከመውጋት አገሬንም በእናንተ እጅ ሆና ከማያት ሞት ይሻለኛል ብለው የተዋዋሉትንም ውል አፍርሰው አጼ ምኒልክ ከሸዋ እስኪደርሱላቸው ድረስ ከጣሊያኖች ጋር ብዙ ጦርነት አድርገዋል። እነዚህንም የመሳሰሉ ብዙ አሉ። አጼ ምኒልክም በውጫሌ ውል በ17ኛው ክፍል የተጻፈውን የጥገኝነቱን ነገር ለመፋቅ ጣሊያኖች እምቢ ማለታቸውን ከተረዱት በኋላ መኳንንቶቻቸውን ሰብስበው ከእንግዲህ ወዲህ ከጣሊያኖች ጋር የነበረኝን ወዳጅነት ትቻለሁ፣ የውጫሌንም ውል አፍርሻለሁ፣ ለጦርነት ግን እነሱ እየገፉ ወሰን እያለፉ ካልመጡብኝ እኔ ገፍቼ ሄጄ ለመዋጋ ሐሳብ የለኝም ብለው አስታውቀው ወደፊት ጣሊያኖች ለማድረግ የሚያስቡትን እየተጠባበቁ ተቀመጡ።
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።